ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 21 2016 ዓ.ም ዝግጅታችን አሁን ጀመረ። በክልሎች ደረጃ የሚደረገው የምክክር ምዕራፍ ዛሬ በአዲስ አበባ ተጀመረ።
አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበር ብሎም ወደ ከፍተኛ ችግር እስከ ልቂት ድረስ የማንገባበትን ሁኔታ ለማፍጠር ያስችላል ተብሎ ይታመናል።
ቀደም ሲል የሰማችኋቸው ዋና ኮሚሽነር ፕሮፌሰር መስፍን አራያን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የተከበራችሁ አድማጭ ተመልካቾች፣ ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልደ ልብራችሁ።
በድጋሚ እንደምን አመሻችሁ ክብራትና ክብራን። አንድ የአሜሪካ ህክምና ቡድን ሹፌር ኢትዮጵያ ውስጥ ተገደለ። ደቡብ አፍሪካ በመምረጥ ላይ ነች። የግብፁ ፕሬዝዳንት ቻይናን እየጎበኙ ነው። እንዲሁም ብሊንከንና አልቡራን በሱዳን ጦርነት በሚያበቃበት ጉዳይ ላይ ተነጋገሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። አንድ የአሜሪካ ህክምና ቡድን ሹፌር ኢትዮጵያ ውስጥ ተገደለ። በአሜሪካ ኦሪገን ግዛት መሰረቱን ያደረገ ትርፋማ ያልሆነ የህክምና ቡድን ሹፌር ኢትዮጵያ ውስጥ ይጓዝበት የነበረ መኪና ላይ ተኩስ መከፈቱን ተከትሎ ህይወቱ ማለፉን ድርጅቱ አስታውቋል። ሙስጣፋ አልኪስሚ የህክምና ቡድኑ ዓለም አቀፍ ሹፌር ሲሆን ባለፈው አርብ ቡድኑ በአማራ ክልል ለስራ በሚጓዝበት ወቅት በተከፈተ ተኩስ እንደተገደለ የቡድኑ ቃል አቀባይ ከረን ፒያት ለአሶሴትድ ፕሬስ በኢሜይል አስታውቀዋል። ሌሎች የቡድኑ አባላት ላይም ጉዳት እንደደረሰ ቃል አቀባዩ ገልጸዋል። በአሁኑ ወቅት ሆን ተብሎ በሰራተኞቹ ላይ ተኩስ ተከፍቶበታል ብሎ እንደማያምን ድርጅቱ አስታውቋል። እንደ አውሮፓ አቆጣጠር 1979 የተመሰረተው ድርጅት ቀውስ በሚስተዋልባቸው አካባቢዎች የህክምና አገልግሎት በመስጠት ይታወቃል። በሚያዝያ 2013 ዓ.ም ምረት በኢትዮጵያ ስራውን የጀመረው ድርጅቱ በአምስት ክልሎች ለሚገኙ ፍልሰተኞች፣ የአገር ውስጥ ተፈናቃዮች እንዲሁም የግጭት ሰለባ ለሆኑ የህብረተሰብ ክፍሎች የጤና አገልግሎት በመስጠት ላይ መሆኑም ታውቋል። ደቡብ አፍሪካ እየመረጠች ነው። በደቡብ አፍሪካ ለ30 ዓመታት በገዢ ፓርቲነት የቆየው የአፍሪካ ብሔራዊ ኮንግረስ ANC የበላይነቱን ጠብቆ ይቆይ እንደው ዛሬ በአገሪቱ በመካሄድ ላይ ያለው ምርጫ እንደሚወስን በመጠበቅ ላይ ነው። ከአፓርታይድ አገዛዝ ወዲህ ወሳኝ እንደሆነ በሚነገርለት ምርጫ 27 ሚሊዮን ሰዎች ለመምረጥ የተመዘገቡ ሲሆን የተቃዋሚ ፓርቲዎች መገዳደር፣ የሥራ አጥ ቁጥር መጨመር፣ የወንጀል መበራከት እንዲሁም አዲሱ ትውልድ ከጥቂት ነጮች አገዛዝ ጋር ለተደረገው ትግል ብዙም ስፍራ የማይሰጠው በመሆኑ ANC የበላይነቱን ላይጠብቅ ስለሚችል ከሌሎች ፓርቲዎች ጋር ስልጣን እንዲጋራ ሊገደድ ይችላል ተብሏል። በድጋሚ ለመመረጥ ጥረት በማድረግ ላይ ያሉት ፕሬዝደንት ሲሪል ራማፎሳ ድምጽ ከሰጡ በኋላ ሲናገሩ ANC አሁንም አገሪቱን መምራት እንዲቀጥል ሰዎች እምነት እንደሚጥሉብን ጥርጥር የለኝም ብለዋል። ዲሞክራቲክ አላያንስ የተሰኘው ዋናው ተቃዋሚ ፓርቲ መሪ የሆኑት ጃን ስቲዮሲን በምርጫው የትኛውን ፓርቲ የበላይነት እንደማይዝ ተናግረዋል። በሰላሳ ዓመታት ውስጥ ለመጀመሪያ ጊዜ በደቡብ አፍሪካ ለውጥ እንዲመጣ መልካም አጋጣሚው ተፈጥሯል ሲሉ ተደምጠዋል የተቃዋሚው መሪ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሱዳን በመካሄድ ላይ ያለው ጦርነት በሚያበቃበት ጉዳይ ላይ ከአገሪቱ ሰራዊት አዛዥ አብደል ፈታህ አልቡራን ጋር መወያየታቸውን ሚኒስቴር መስሪያ ቤቱ አስታውቋል። የሚኒስቴር መስሪያ ቤቱ ቃል አቀባይ ማቲው ሚለር እንዳሉት ሁለቱ ወገኖች በሱዳን ያለው ግጭት በአስቸኳይ ቆሞ የሱዳናውያንን ስቃይ ለማቃለል ያልተቋረጠ ሰብአዊ ድጋፍ በሚደረግበት ላይ ተነጋግረዋል። ለ30 ደቂቃ በቆየ ስልክ ውይይታቸው በጀዳ ሲካሄድ የነበረው ድርድር እንዲቀጥል እንዲሁም በሰሜን ዳርፉር ባለው ግጭት ሲቪሎች በሚጠበቁበት ላይ ተነጋግረዋል ተብሏል። በጀዳ ሲካሄድ የነበረው ድርድር ከሶስት ሳምንታት በኋላ እንደሚቀጥል አሜሪካ ባለፈው ወር አስታውቃ ነበር። ትክክለኛው ቀን ግን እስካሁን አልታወቀም። አልፋሽር በተባለችው የሰሜን ዳርፉር ክልል በሁለት ሳምንታት ውስጥ ብቻ ቢያንስ 134 ሰዎች መገደላቸውን ድንበር የለሹ የሐኪሞች ቡድን MSF አስታውቋል። አድማጮቻችንና ተመልካቾቻችን የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የግብጹ ፕሬዝዳንት ቻይናን በመጎብኘት ላይ ናቸው። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ዛሬ ረቡዕ ቻይና በመግባት ከሀገሪቱ ፕሬዝዳንት ሺ ጂንፒንግ ጋር ተገናኝተዋል። በቤጂንግ በዚህ ሳምንት የአረብ ሀገራት መሪዎችን ተቀብላ በማስተናገድ ላይ ነች። በእስራኤል እና በሐማስ መካከል በመካሄድ ላይ ባለው ጦርነት ላይ የጋራ ድምጽ በሚል ገለጹትን ለመፍጠር እና ግንኙነታቸውን ለማሻሻል ያለመ ስብሰባ መሆኑ ተነግሯል። ሁለቱ መሪዎች በቀጠናዊና ዓለም አቀፋዊ ጉዳዮች እንዲሁም በሁለቱ ሀገራት መካከል በበርካታ መስኮች የቅርብ ግንኙነት በመፍጠር ላይ እንደሚወያዩ የግብጹ ፕሬዝዳንት ጽህፈት ቤት አስታውቋል። ቤጂንግ ከአረቡ ዓለም ጋር የቅርብ ግንኙነት ለመፍጠር በመጣር ላይ ስትሆን ባለፈው ዓመት በኢራንና በባላንጣዋ ሳውዲ አረቢያ መካከል ያለው ግንኙነት እንዲሻሻል ሽምግልና ገብታለች። መካከለኛው ምስራቅን በተመለከተም ለፍልስጤማውያን ዓላማዎችና የሁለት ሀገራት መፍትሄ ያላትን ድጋፍ ገልጻለች። ባለፈው ወርም የፍልስጤማውያን ቡድን የሆኑትን ሐማስና ፋታህ ጥልቅ ውይይት እንዲያደርጉ አስተናግዳለች። ወደ ካሊፎርኒያ የአየር መሰረት ሲያመራ የነበረ አንድ የአሜሪካ ወታደራዊ ጄት ኒው ሜክሲኮ ግዛት ውስጥ ትናንት ማክሰኞ ተከስክሷል። በአደጋው ከፍተኛ ጉዳት ደርሶበታል የተባለው አብራሪ በሕክምና ላይ እንደሚገኝም ታውቋል። በጄት ውስጥ የነበረው አብራሪው ብቻ እንደነበርና በአልበርከኪ ከተማ የአየር ማረፊያ ወጣል ብሎ በሚገኝ ተራራማ ስፍራ መከስከሱን የከተማዋ የእሳት አደጋ አገልግሎት አስታውቋል። ጄቱ ኒው ሜክሲኮ በሚገኘው ክርትላንድ የአየር ኃይል መሰረት ነዳጅ ሞልቶ ከተነሳ በኋላ መከስከሱን የጄቱ አምራች የሆነው ሎኪድ ማርቲን ኩባንያ ቃል አቀባይ ለአሶሼትድ ፕሬስ ዜና ወኪል በኢሜይል አስታውቀዋል። ከሁለቱም የአየር ኃይል መሰረቶች ተጨማሪ መረጃ ማግኘት ያልተቻለ ሲሆን አደጋው በምርመራ ላይ መሆኑ ታውቋል። በመጨረሻም የቻይናን ተስፋፊነት ለመግታት ከአሜሪካ ጋር እንደሚሰሩ የታይዋን ፕሬዝዳንት አስታወቁ። ከሳምንት በፊት በታይዋን በፕሬዝዳንትነት የተመረጡት ላይ ቺንግተ የፈላጭ ቆራጮችን መስፋፋት ብለው የገለጹትን ሁኔታ ለመግታት ከአሜሪካ ጋር እንደሚሰሩ በአገሪቱ ጉብኝት ላይ ለሚገኙት የአሜሪካ የሕግ አውጪዎች ተናግረዋል። የፕሬዝዳንቱ አስተያየት የመጣው ቻይና በታይዋን አቅራቢያ ከፍተኛ ወታደራዊ ልምምድ ባደረገች ቀናት ውስጥ ነው። ከአሜሪካ ሴኔት ከሁለቱም ፓርቲዎች ከተውጣጣው የልዑካን ቡድን ጋር ዛሬ ረቡዕ የተወያዩት ላይ ቺንግተ አሜሪካ ድጋፏን እንድትቀጥል ጠይቀዋል። ከሳምንት በፊት ፕሬዝደንቱ ቃለ መሐላ በፈጸሙ በቀናት ውስጥ ቻይና የጦር አውሮፕላኖችን፣ መርከቦችን የተሳተፉበት ከፍተኛ የጦር ልምምድ በታይዋን ዙሪያ አድርጋለች። ፕሬዝደንቱ ታይዋን ነጻ አገር መሆኗን በመናገራቸው የተደረገ የቅጣት ብላ የገለጸችው ወታደራዊ ልምምድ መሆኑን ቻይና አስታውቃለች። ከሃጅ እና ለሰላምና መረጋጋት ጸር ስትል ቻይና ላይ ቺንግተን ትገልጻቸዋለች። የጉብኝት ቡድኑ አባል የሆኑት የዲሞክራቲክ ፓርቲው ሴናተር ታሚ ደክወርዝ ከታይዋን ጎን ሁሌም እንደምንቆም ልታምኑ ይገባል ሲሉ ተናግረዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ደረጀ መልሳቸዋሉ።
ለዓለም ዜናዎቹ እንግዶ ወልዴን አመሰግናለሁኝ። በመከታተል ላይ ያላችሁት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ግርማ ደገፋና ሲሳይ አሸናፊ፣ በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየሁ ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። በክልሎች ደረጃ የሚደረገው የምክክር ምዕራፍ ዛሬ በአዲስ አበባ ተጀመረ። የኢትዮጵያ ሀገራዊ የምክክር ኮሚሽን በዛሬው ዕለት ከ2500 በላይ የህብረተሰብ ተወካዮች ተሳትፈውበታል የተባለውን የአዲስ አበባ ከተማ አስተዳደር የምክክር ምዕራፍ አስጀምሯል። በአድዋ መታሰቢያ ሙዚየም የመሰብሰቢያ አዳራሽ የተዘጋጀውን የምክክር መድረክ በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሀገራዊ ምክክሩ ወደ ከፋ ችግር እንዳንገባ ያስችለናል ብለዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው ተቃዋሚዎች የፖለቲካ ፓርቲዎች ደግሞ የምክክር ሂደቱን በመቃወምና በመደገፍ የተለያዩ አስተያየቶችን ሰንዝረዋል። የምክክር ምዕራፉ ተሳታፊዎች በበኩላቸው መድረኩ የታፈኑ ሐሳቦች የሚስተጋቡበት ይሆናል ብለው እንደሚያምኑ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝራለው።
የኢትዮጵያ ሀገራዊ የምክክር ኮሚሽን ዛሬ ረቡዕ ግንቦት 21 ቀን 2016 ዓመተ ምህረት ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ2500 በላይ ተወካዮች ይሳተፉበታል የተባለውን የአዲስ አበባ የምክክር ምዕራፍ አስጀምሯል። በአድዋ መታሰቢያ ሙዚየም የመሰብሰቢያ አዳራሽ የተዘጋጀውን የምክክር መድረክ በንግግር ያስጀመሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ይህ ምዕራፍ በቀጣይ ለሚካሄደው ሁሉን አቀፍ ሀገራዊ የምክክር ጉባኤ ስኬታማነት ቁልፍ ሚና ይጫወታል ብለዋል። ይኸው ምዕራፍ የምክክር አጀንዳዎች ልየታ የሚጀመርበትም እንደሆነ አመልክተዋል። በኢትዮጵያ ውስጥ በየጊዜው እየሰፉ የመጡት የሐሳብ ልዩነቶች ሀገሪቱን ወደ ጥላቻ መነጣጠልና ጦርነት እንደወሰዷት ዋና ኮሚሽነሩ ገልጸው የችግሮቹን መንስኤ በሰከነ መንገድ በመለየት ወደ አንድነት ለመምጣት ሀገራዊ ምክክር ብቸኛው መፍትሄ እንደሆነ አስገንዝበዋል። ሀገራዊ ምክክር ልዩነቶች ሰፍተው ወደ ከፋ ችግር እንዳንገባም ያደርገናል ሲሉም አክለዋል።
ይህን ታላቅና ታሪካዊ ኃላፊነት በአግባቡ ለመወጣት መቻላችሁ በሀገራችን ኢትዮጵያ በተለያዩ ህብረተሰብ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ለማሻሻል መተማመን ሰፈነበት አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበር ብሎም ወደ ከፍተኛ ችግር እስከ ልቂት ድረስ የማንገባበትን ሁኔታ ለመፍጠር ያስችላል ተብሎ ይታመናል።
ለአሜሪካ ድምፅ አስተያየት የሰጡ የምክክር መድረኩ ተሳታፊዎችም እንዲህ አይነት የምክክር ሂደት አሁን የሚታዩ ወቅታዊና የቆዩ ችግሮችን ለመፍታት ያስችላል ብለው ያምናሉ። ከተሳታፊዎቹ አንዷ የሆኑት መምህርት ዘቢደር ሲሳይ መድረኩ የታፈኑ ሐሳቦች እንዲደመጡ እድል ይሰጣል ይላሉ።
ደግሞ አንድ ላይ በጋራ መውጣትና መወያየት ተቻለኝ ጥቅምን ያመጣል ብዬ አስባለሁ። እንደዚህ ማለት ነው
የኢትዮጵያ ሁሉ አቀፍ ሀገራዊ ምክክር ሂደት በድጋፍና በተቃውሞ አሰላለፍ የተለያዩ አመለካከቶችን እያስተናገደ ይገኛል። ኮከስ በመባል የሚታወቀውና 11 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ ኮሚሽኑ ገለልተኛም አሳታፊም አይደለም በማለት በሂደቱ እየተሳተፈ እንዳልሆነ በቅርቡ አስታውቋል። የዚሁ ስብስብ አባል የሆነው የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር አቶ አማኑኤል ሞጊሶ ለአሜሪካ ድምጽ በሰጡት አስተያየት ኮሚሽኑንና የምክክር ሂደቱን ተችተዋል።
ከመንግስት ጋር በጦርነት ላይ የሚገኙ ኃይሎችን አገሩ በሰላማዊ መንገድ የሚታገሉ ኃይሎችን ጥያቄ ለማስተናገድ ዝግጁ ያልሆነ አገራዊ ምክክር ነው። ስለዚህ እንደዚህ አይነት አገራዊ ምክክር ገለልተኛ ያልሆነ አቀኛ ያልሆነ አገራዊ ምክክር የገዥውን ፓርቲ ስልጣን ለማራዘም ካልሆነ በስተቀር ውጤት አያመጣም። ስለዚህ አቀኛ ያልሆነ አገራዊ ምክክር ውስጥ መሳተፍ በታሪክ ያስጠይቀናል።
በተመሳሳይ የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምጽ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኛነቱ ላይ ጥያቄ አንስቷል። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ በመህጻሩ ሶዶይፓ የሁሉን አቀፍ ሀገራዊ ምክክር ሂደቱን ደግፈው ከመንቀሳቀሱት መካከል ይገኝበታል። የፓርቲው ምክትል ሰብሳቢ ዶክተር ራሂል ባፌ ፓርቲያቸው ሀገራዊ የምክክር ሂደቱ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምጽ ተናግረዋል።
ይሄ ከፖለቲካ ቦክስ ያለፈ ኢሹ ነው፣ ሀገራዊ ኢሹ ነው፣ የዜጎች ኢሹ ነው። ስለዚህ መሞከር አለበት። መሬት ላይ ህዝባችን ባለቤትነቱ ስልጣኑ ተከብሮለት መነጋገር አለበት። በሀገራዊ በራሱ ችግር ውስጥ በራሱ የአንድነት ኢሹ ላይ በራሱ የሀገር ግንባታ ኢሹ ላይ መነጋገር አለበት የሚል እምነት አለው ፓርቲያችን። በዚህ አግባብ መነጋገሩ ይሄን ነገር በአጀንዳ መልካም ጥቶ በጋራ ማየቱ አስፈላጊ ነው ብለን ነው እናምን።
ዛሬ በአዲስ አበባ የተጀመረው የምክክር ምዕራፍ በሌሎች ክልሎችና የከተማ አስተዳደሮችም እንደሚቀጥል ተመልክቷል። ኮሚሽኑ ዋናውን ሀገራዊ ጉባኤም በአንድ ዓመት ጊዜ ውስጥ ለማዘጋጀት ማቀዱን ከዚህ ቀደም አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትግራይ ክልል ግዛዊ አስተዳደር በፕሪቶሪያው የሰላም ስምምነት መሰረት ሁሉን አቀፍና አካታች ሆኖ አለመደራጀቱን የተቸው ሳልሳይ ወያነ ትግራይ በዚሁ ክፍተት የክልሉ ጸጥታዊ ችግር ክፉኛ መባባሱን አመለከተ። የፓርቲው ሊቀመንበር አቶ አሉላ ኃይሉ ለአሜሪካ ድምጽ እንደገለጹት ህገወጥ የሰዎች ዝውውርና ማዕድን ማውጣት እንዲሁም አስገድዶ መሰወር በክልሉ ተስፋፍቷል። በጉዳዩ ላይ ከክልሉ ግዛዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ግዛዊ አስተዳደሩ በክልሉ ውስጥ ለሚታዩት የኮንትሮባንድ ንግድ፣ ህገወጥ የሰዎችና የመሳሪያ ዝውውሮች ችግሮች መፍትሄ ለማበጀት እንደሚሰራ በቅርቡ መግለጹ ይታወሳል። በሌላ ዜና ከአፋር ተፈናቅለው በመቀለ ከተማ ዙሪያ የሚገኙ ተፈናቃዮች መንግስት ረስቶናል ሲሉ ቅሬታቸውን ለአሜሪካ ድምጽ አሰምተዋል። የተፈናቃዮቹን ቅሬታ በተመለከተ ከትግራይና ከአፋር ክልሎች እንዲሁም ከፌደራል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽሃ።
በትግራይ ክልል የጸጥታ ችግር እየተባባሰ እንደሆነ የገለጸው ሳልሳይ ወያነ ትግራይ በክልሉ የሰላማውያን ሰዎች ህይወትና ንብረት አደጋ ላይ መውደቁን አመለከተም። የሰው ህይወት ስለጠፋባቸው የወንጀል አድራጎቶች ሳይቀር ፍትህ እየተሰጠ አይደለም ያለው ፓርቲው ግለሰቦች በግዳጅ እየተሰወሩ ደብዛቸው እየጠፋ መሆኑ ገልጿል። በተለይ በሴቶች ላይ የጸጥታ ችግሩ ዳፋ በርትቶ እንደሚታይም አስረድቷል። የፓርቲው ሊቀመንበር አቶ አሉላ ኃይሉ ስለመግለጫው ለአሜሪካ ድምጽ ሲያብራሩ በፕሪቶሪያው የሰላም ስምምነት መሰረት የክልሉ ግዛዊ አስተዳደር ሁሉን አቀፍና አካታች ሆኖ አለመደራጀቱ የጸጥታ ችግሩን እንዳባባሰው ተናግሯል።
በየቀኑ የሚታዩ ነገሮች ይሆኑ፣ በዚህ ግን የሰው ልጅ ህይወት ያለፈ ሰዎች ወጥተው መግባት በጣም ብርቅ እስኪሆንባቸው ድረስ በጣም አደገኛ ሆነ ሁኔታ ተፈጥሯል። ይሄንን ማስቆም የሚችል ስርዓትም ይሁን መንግስትም የለም። እኛ ዋና ምክንያቱ ፖለቲካዊ ነው ብለን ነው እናስበው። ምክንያቱም አካታች መንግስት አለመኖሩ የአንድ የፖለቲካ ፓርቲ ሙሉ ለሙሉ መንግስቱን መቆጣጠሩ እርስ በርሱ ቼክን ባላንስ እንዳይኖር ከህዝብ ፍላጎት በፊት የዛ ፖለቲካ ፓርቲ ውስጥ ያሉ ሰዎችና ግሩፖች ኢንተረስት ለማስከበር በሚደረግ ጥረት ያው ህዝቡ ሊያገኝ የሚገባው የጸጥታ ከለላ ተነፍጎታል ማለት ነው።
የክልሉ ግዛዊ አስተዳደር አካታች አድርጎ ዳግም በመመስረት አሁንም ቀጥሏል ያሉትን የጸጥታ ችግር ለመፍታት እንደሚቻል ሊቀመንበሩ አስገንዝበዋል። በጉዳዩ ላይ ከክልሉ ግዛዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የግዛዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደም በቅርቡ በሰጡት መግለጫ በክልሉ ውስጥ ስለሚታዩት የኮንትሮባንድ ንግድ፣ ህገወጥ የሰዎችና የመሳሪያ ዝውውሮች ችግር መፍትሄ ለማበጀት አስተዳደራቸው ትኩረት ሰጥቶ እንደሚሰራ መናገራቸው ይታወሳል። በሌላ ዜና በ2014 ዓ.ም ታህሳስ ወር ላይ በሰሜን ኢትዮጵያው ጦርነት ሳቢያ ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ዙሪያ የተጠለሉ ተፈናቃዮች ችግር ውስጥ መውደቃቸው ገልጸዋል። ከአብዓላ ወረዳ ከአራት ወንድሞቿ ጋር በማንነቷ ምክንያት መፈናቀሏን የምትናገረው ምላሽ ዮሐንስ አሁን ባለንበት ቦታ አስተዋሽ አጥተናል ብላለች።
የሚበላው አቶ ሲንከራተት ነው የምታየው፣ በየሜዳው ወድቋል። በየቤተ ክርስቲያኑ ደጃፍ እየለመነ ነው የምታየው። ወይም ባላበት ዝም ብሎ በረሀብ የሞተ ሁላ አለ እኮ እዚህ ጋር። ምንም መንግስትም ትኩረት የሚሰጠው ጉዳይ አይደለም፣ ጉዳይ ሰው አይደለም። በቃ ስለ እኛ ሲነሳ በቃ የእናንተ የሌላ ክልል ነው እያሉ ምንም ትኩረት የሚሰጠን ሰው ነው ያጣነው። እና እኛ ደግሞ ቢያንስ ትኩረት የሚሰጠን ነው የምንፈልገው።
ከተፈናቃዮቹ አስተባባሪዎች አንዱ እንደሆነም ይናገሩት አቶ በላይ ኪዳነ ካብአላ ወረዳ የተፈናቀሉት ከ11 ሺህ በላይ ሰዎች መኖራቸውን ገልጿል። በጦርነቱ ጊዜ ከሌሎች አካባቢዎች የተፈናቀሉትን ወደ ቀያቸው ስለመመለስ ሲነገር እንደሚሰሙ ጠቅሰው ስለኛ ግን ከመንግስት የምንሰማው የለም ሲሉ ቅሬታቸውን ገልጿል።
አፋደር በመሆን መጠን ሚታደሩ በእርሻ ስለሆነ ስለዚህ አሁን ካልገታ የውቀጣመትም ያው ወደ መጥፎ ነገር ወደ ክፉ ነገር እየተደረገ ስለሆነ እኛ የሚመለከታቸው አካል ሆኖ ከፌደራል መንግስት ዋስትና ባለው ምክንያት አገራችን ቤታችን እንድንገባ የምንፈልገው ከትግራይ መንግስት አፋር መንግስት ተናግሮ ዋስትና ባለው ሁኔታ ቤታችን እንድንገባ የምንፈልገው መንግስት ራስኛ ደግሞ ከ450 በላይ ያለው እስካሁን 3 ዓመት ያልተከፈለ ደሞዝ አለ። አሁን በስቃይና በመንከላይ ያሳለፍነው ልጆቹ በየቀኑ እየተመረብና በችግር እየሞቱ ነው።
በጉዳዩ ከትግራይ ክልል ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ረዳ ያሐለፎም እንዲሁም ከፌደራል መንግስት የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በስልክ ደውለን ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአፋር ክልል የኮሙኒኬሽን ጽህፈት ቤት ኃላፊ ስልክ ደውለን ስለ ጉዳዩ ስንጠይቃቸው ያሉበት ቦታ ለቃለ መጠይቅ እንደማይመች ገልጸው ተመልሰን እንድንደውል ቢነግሩንም ከቆይታ በኋላ ደግመን ስንደውል ስልካቸው አይነሳም። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
በተለያዩ የኢትዮጵያ አካባቢዎች በትጥቅ ግጭቶች ምክንያት የጤና አገልግሎቶች ክፉኛ መስተጓጎላቸውን ዓለም አቀፉ የቀይ መስቀል ኮሚቴ ICRC አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ ግጭት ባለባቸው አካባቢዎች መድኃኒቶችን ማቅረብ ከባድ እንደሆነበት አመልክቷል። የኮሚቴው የኢትዮጵያ ቃል አቀባይ ሮቢን ዋውዶ ግጭቶች በጤና አገልግሎት ላይ የፈጠሩትን ችግር ለመቅረፍ ኮሚቴው ከመንግስትና ከአማጽያን ታጣቂዎች ጋር ውይይት እያደረገ መሆኑን ተናግረዋል። ኬኔዲ አባተ።
በኢትዮጵያ የተለያዩ አካባቢዎች የቀጠሉ ግጭቶች በተለይም በገጠራማና ራቅ ባሉ ስፍራዎች ያሉ የጤና አገልግሎቶች ላይ ክፉኛ ተጽዕኖ ማሳደራቸውን ዓለም አቀፉ የቀይ መስቀል ኮሚቴ ICRC ዛሬ ግንቦት 21 ቀን 2016 ዓ.ም ባወጣው መግለጫ አመልክቷል። ኮሚቴው በማህበራዊ የትስስር ገጾቹ ባጋራው መግለጫው ቁስለኞች፣ ህሙማን፣ ነፍሰ ጡር ሴቶች፣ ህፃናትና አካል ጉዳተኞች በጤና አገልግሎቱ ለተፈጠረው ችግር ዋነኛ ተጋላጭ ናቸው ብሏል። በኢትዮጵያ ዓለም አቀፉ ቀይ መስቀል ኮሚቴ ቃል አቀባይ ሮቢን ዋውዶ ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ ግጭት ባለባቸው አካባቢዎች በተለይም በአማራ ክልል ያለው ሁኔታ የመድኃኒትና የህክምና ቁሳቁሶችን ለማቅረብ የሚደረገውን ጥረት አስቸጋሪ እንዳደረገው ተናግረዋል።
In terms of supplying medicines to places that are affected by violence and conflict.
ከጸጥታው ሁኔታ ጋር በተገናኘ መድኃኒቶችን ለማቅረብ ከባድ ሆኗል። አንዳንድ ጊዜም በመንግስት ኃይሎችና መንግስትን በሚዋጉ ቡድኖች የሚጣሉ የንቅስቃሴ ገደቦችም ለዚህ ተጽዕኖ አለው። ስለዚህ ደህንነት ባለመኖሩ በግጭት አካባቢዎች ባሉ ሆስፒታሎች፣ ክሊኒኮችና ሌሎችም የህክምና ማዕከላት መድኃኒት ማድረስ አልቻልንም። እንደ ሰብአዊ ድርጅቶች ግጭት ባለባቸው ለምሳሌ የአማራና የኦሮሚያ አካባቢዎች ሲቪሎች በቀላሉ መንቀሳቀስ አይችሉም። ሆኖም የምንችለውን ያህል ለመስራት እየሞከርን እንገኛለን።
በግጭት ውስጥ ባሉ አካባቢዎች ያለው የሪፈራል ስርዓትም አሳሳቢ መሆኑን የገለጹት ቃል አቀባዩ ይህም ማህበረሰቡ አስፈላጊውን የህክምና አገልግሎት ማግኘት እንዳይችል እያደረገው መሆኑን አስረድተዋል።
The referral system takes care of patients who need
የሪፈራል ስርዓት በከፍተኛ ባለሙያዎች ህክምና የሚያስፈልጋቸው ታካሚዎችን ለመንከባከብ የሚያስፈልግ ነው። ለምሳሌ ወደ መጀመሪያ ደረጃ የጤና ማዕከል የሚሄድ ታካሚ ህክምናውን በዚያ ማግኘት ካልቻለ ከፍተኛ ልምድ ያላቸው የህክምና ባለሙያዎች ወዳሉበት የተሻለ ሆስፒታል ይላካል። ሆኖም ግን አንዳንዴ ታካሚዎች በተጻፈላቸው ሪፈራል መሰረት የጸጥታ ችግር ባለባቸው አካባቢዎች ከአንድ የጤና ማዕከል ወደ ሌላው ሄደው የሚያስፈልጋቸውን ህክምና ማግኘት አይችሉም።
ኮሚቴው ባስቸጋሪ ሁኔታ ውስጥም በጣም የተጎዱ ማህበረሰቦች ያሉባቸው ባላቸው የግጭት ቀጠናዎች ላይ ያሉትን አንዳንድ የህክምና ችግሮች ለማቃለል የህክምና ተቋማትን በመደገፍ ላይ እንደሚገኝ ገልጿል። በመንገኝበት የአውሮፓውያኑ 2024 የመጀመሪያ ሩብ ዓመት ከ100 በላይ የጤና ተቋማት የተለያዩ ድጋፎች የተደረጉላቸው ሲሆን ከነዚህም መካከል 62ቱ በአማራ ክልል፣ 17ቱ በኦሮሚያ፣ 20ው በትግራይና 6 በሶማሊያ ሶማሌ ክልል የሚገኙ ናቸው። ዓለም አቀፉ የቀይ መስቀል ኮሚቴ ICRC ዓለም አቀፍ የሰብአዊ ህግጋትን በማክበር ለተቸገሩት የህክምና እርዳታ ሳይስተጓጎል መቅረብ እንዲችል በትጥቅ ትግል ውስጥ ካሉ አካላት ጋር በመደበኛነት ንግግር እያደረገ እንደሚገኝም በመግለጫው አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ሮቢን ዋውዶ ስለሚደረጉት ንግግሮች ለአሜሪካ ድምጽ አብራርተዋል።
በውጊያው ከሚሳተፉት ሁለቱም አካላት ጋር እየተገናኘን ነው። ከመንግስት ኃይሎች እንዲሁም በግጭቱ ከሚሳተፉ ሌሎች ቡድኖች ጋር እንገናኛለን። የሰብአዊ አገልግሎቶችን ሁኔታ በተመለከተ እያነሳን ውይይት እናደርጋለን። የሰብአዊ ቡድኖቻችን ድጋፍ ወደሚፈልጉ ስፍራዎች ደህንነታቸው ተጠብቆ እንዲንቀሳቀሱ የደህንነት ዋስትና እንዲሰጡን ከነዚህ ቡድኖች ጋር እየተነጋገርን ነው። ውይይታችን ምስጢራዊና የሁለትዮሽ ነው።
ቃል አቀባዩ ICRC የሲቪሎችን ደህንነት መጠበቅን በተመለከተም ከመንግስትና ከታጣቂ ቡድኖች ጋር በመነጋገር ላይ እንደሚገኝ ገልጸዋል። በተጨማሪም በዓለም አቀፍ ህግ መሰረት የሲቪል ተቋማት ጥበቃ እንዲደረግላቸው እንዲሁም እስረኞች፣ ቁስለኞችና ህሙማን ጥበቃና እንክብካቤ እንደሚያስፈልጋቸውም በውይይቶቹ እንደሚነሳ አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ባይደን እና ትራምፕ በዩናይትድ ስቴትስ የጦር ኃይል ጥንካሬ ላይ ያላቸው ምልከታ። በዩናይትድ ስቴትስ በመጪው ህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ የሚፈቃከሩት ጆ ባይደን እና ዶናልድ ትራምፕ አሜሪካ ጠንካራ የጦር ሰራዊት ሊኖራት እንደሚገባ ሁለቱም ያሳስባሉ። ባይደን በአሁን ወቅት የጦር ሰራዊቱ ጠንካራ መሆኑን ሲናገሩ፣ ዶናልድ ትራምፕ በበኩላቸው እኔ ፕሬዝዳንት ሳለሁ እንደገና የገነባሁትን የጦር ሰራዊት ባይደን አዳክመውታል እያሉ ነው። የቪኦኤው ስካት ስተንስ ያጠናቀረውን ዘገባ ቆንጅት ታየ እንደሚከተለው ታቀርባለች።
ፕሬዚደንት ጆ ባይደን ቅዳሜ ዕለት ለዩናይትድ ስቴትስ ወታደራዊ አካዳሚ ተመራቂዎች ባደረጉት ንግግር አሜሪካ የጦር ኃይሏን በአንድ ጊዜ በተለያዩ በርካታ ተልእኮች ውስጥ እንዲሰማራ ጠይቃ አታውቅም ብለዋል።
Right now, American soldiers are supporting brave Ukrainians in their fight for freedom.
በአሁኑ ጊዜ አሜሪካውያን ወታደሮች ለነጻነታቸው እየተዋጉ ያሉትን ዩክሬናውያን በመርዳት ላይ ናቸው። ወታደሮቻችን ተተኳሾችና መሳሪያዎች በየብስ በባህርና በአየር ማጓጓዙ እንዲቀጥል 24 ሰዓታት ያለማቋረጥ ይሰራሉ።
የተልእኮ መካከለኛው ምስራቅንም ይጨምራል።
US Air Force has conducted food drops delivering tens of thousands of meals to people of Gaza.
የዩናይትድ ስቴትስ የአየር ኃይል ለጋዛ ሕዝብ በአስር ሺዎች የሚቆጠር የተሰናዳ ምግብ ከአየር ወደ መሬት በመወርወር አድርሷል። በቅርቡ ኢራን በእስራኤል ላይ አሁን ቀደም ሆኖ የማያውቀውን አይነት ጥቃት ባደረሰችበት ጊዜ ጥቃቱን ለማስቆም አጋሮቻችንን የአረብ አገሮችን ጨምሮ አስተባብረን ሰርተናል።
ዶናልድ ትራምፕ በበኩላቸው ባይደን የአሜሪካን የጦር ኃይል እጅግ አደገኛ ሁኔታ ውስጥ እየከተቱት ናቸው ሲሉ ከሰዋል።
Our country has been totally humiliated and we have a corrupt compromise.
አገራችን ሙሉ በሙሉ ተዋርዳለች። ሙሰኛውና የማይታመኑት ፕሬዝዳንት እኩዩ ጆ ባይደን ወደ ሶስተኛው የዓለም ጦርነት እየወሰዱ ናቸው። ይሁን ያለው ያ ነው።
ጆ ባይደን ከሩሲያም ሆነ ከቻይና ጋር ጦርነት ውስጥ የመግባት አደጋ ማምጣት የለባቸውም ያሉት ትራምፕ ለአሜሪካ ጥቅሞች ቅድሚያ የሚሰጥ የውጭ ፖሊሲ ስራ ላይ እንደሚያውሉ በአንድ የምርጫ ዘመቻ ንግግራቸው ላይ ቃል ገብተዋል።
Now we'll ask Europe to reimburse us for the cost of rebuilding the stock.
ወደ ዩክሬን የተላከውን ክምችታችንን መልሰን መገንባት እንድንችል የሚያስፈልገውን ወጪ አውሮፓውያኑ እንዲከፍሉ ጠይቃቸዋለሁ። እስካሁንም መሆን ነበረበት። ነገር ግን የጆ ባይደን ደካማነት ለመጠየቅ እንኳን እንዳንቀበል አድርጎናል።
ጆ ባይደን በበኩላቸው የአሜሪካ የጦር ኃይል ከሌሎች ጋር አጋርነቶችን እያጠናከረና አስቀድሞ መከላከል ላይ አትኩሮ እየሰራ ነው ሲሉ አስረድተዋል።
Defending our values by standing up to tyrants and safeguarding the peace by protecting freedom.
አምባገነኖችን እየተጋፈጥን ሰላምን እያስከበርን ነጻነትንና ግልጽነትንም እየጠየቅን ለሴቶቻችን እንቆማለን። የዩናይትድ ስቴትስ የጦር ኃይሎች ምስጋና ይግባቸውና አሜሪካ ብቻ አስፈልጋ ያገር ብቻኛዋ የዓለም ልዕለ ኃያልና የዲሞክራሲ መሪ እንደመሆኗ ማድረግ የምትችለውን በማድረግ ላይ ነን።
የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳስታወቀው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ለምድር ጦሩ ለባህር ኃይሉና ለአየር ኃይሉ ወታደሮችን ለመመልመል ታቅዶ ከነበረው አሃዝ ማግኘት የተቻለው ከ40 ሺህ በሚበልጥ ያነሰ ነበር። ይህንን አስመልክተው ዶናልድ ትራምፕ ብዙ ሰዎች የጦር ኃይሉ ውስጥ ለማገልገል የማይፈልጉበት ምክንያት ባይደን በሚከተሉት የከረረ ግራ ክንፍ ወክ ፖሊሲና ፖለቲካዊ አግላይነት የተነሳ ነው ሲሉ ከሰዋል።
I will restore the proud culture and honor traditions of
ክሩን የአሜሪካ የጦር ኃይሎች ባህልና የቆዩ ትውፊቶች እመልሳለሁ። ማርክሲዝም ኮሙኒዝም የሚባል አይፈቀድም። ፋሽስቶችን እናስወግዳለን።
ለወታደራዊ አገልግሎት የሚመለመሉ ሰዎች ቁጥር መቀነሱ በርካታ ምክንያቶች እንዳሉት የሚናገረው የዩናይትድ ስቴትስ የጦር ኃይል አንዱ ምክንያት ኢኮኖሚው ይበልጥ የጠነከረ በመሆኑ ለወጣቶች የተለያዩ አማራጮችን እየሰጠ በመሆኑ ነው ብሏል። ጄንዚ በሚል ቅጽል ስም የሚታወቁት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ዓመታት የተወለዱ ወጣቶች ተቋማትን በጥርጣሬ ዓይን የሚመለከቱ መሆናቸው ሌላው ምክንያት እንደሆነም አንስቷል።
የምሽቱን የመጀመሪያው አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የምዕራብና የቄለም ወለጋ ዞኖች አርሶ አደሮች የአዝመራ ጊዜ ያለፈን ነው አሉ የሚለው ዘገባ ይሆናል። በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል የቀጠለው ግጭት ከቀያቸው እንዳፈናቀላቸው የገለጹ የምዕራብና የቄለም ወለጋ ዞኖች አርሶ አደሮች በዚህም ምክንያት ያዝመራ ወቅት ያለፋቸው መሆኑን ተናገሩ። በአመት ውስጥ የቀጠሉት የተኩስ ልውውጦች የአካባቢውን የግብርና እንቅስቃሴ ያስተጓጉሉ መሆናቸውን የገለጹት አርሶ አደሮቹ በርሻቸው ላይ መስራት ባለመቻላቸው ለቀጣዩ አመት ስጋት እንዳደረባቸው በስልክ ለአሜሪካ ድምጽ ተናግረዋል። በአርሶ አደሮቹ አስተያየት ላይ ከመራብና ከቄለም ወለጋ ዞኖች ግብርና ጽፈት ቤቶች እንዲሁም ከኦሮሚያ ክልል ግብርና ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝር አላት።
የጸጥታው ችግር በስፋት ከመታይባቸው የኦሮሚያ ክልል አካባቢዎች ውስጥ በሆኑት የምዕራብ ወለጋና የቄለም ወለጋ ዞኖች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭት በመቀጠሉ ያዝመራ ወቅት እያለፋቸው እንደሆነ የአካባቢዎቹ አርሶ አደሮች በስልክ ለአሜሪካ ድምጽ ተናግረዋል። የቄለም ወለጋ ዞን ግዳሚ ወረዳ ነዋሪ መሆናቸውን የነገሩንና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንዲት የስድስት ልጆች እናት ያዝመራው ወቅት ያለፈ በመሆኑ ለከፋ ችግር እንጋለጣለን ሲሉ ስጋታቸውን ገልጸዋል። በአካባቢያችን አሁን ባለው የጸጥታ ችግር ምክንያት እርሻ እየታረሰ አይደለም። በረሃም ወርዶ የሚያርስ የለም። በገዛቀየውም ቢሆን ማረስ ከባድ ሆኗል። ታያጣጫው ተኩስ ነው። በኦሮሞ ነጻነት ሰራዊትና በመንግስት ኃይሎች የተኩስ ልውውጥ መካከል ያልታጠቁ ሰዎች ተጎድተዋል። ህዝቡ የግጭቱ ሰለባ ላለመሆን በየቤቱ ተሸፍሽጎ ነው ያለው። መውጣትና መግባት አስቸጋሪ ሆኗል። ይህም ካልተገታ በቀጣዩ ማመት ለከፋ ችግር መጋለጣችን አይቀርም። ምክንያቱም ልጆች አሉ። አሁን ራሱ አስከፊ ችግር ውስጥ ነን። ያልተቋረጠው የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት የተኩስ ልውውጥ ተረጋግተው ስራቸውን እንዳይከውኑ እንቅፋት እንደፈጠረባቸው አርሶ አደሮቹ አመልክተዋል። በምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የገለጹና ስማቸውን እንዳንጠቅስ የጠየቁት ሌላው አርሶ አደር በተለይ ከቅርብ ጊዜ ወዲህ የተኩስ ልውውጡ አስጊ ነው ሲሉ በአካባቢያቸው ያስተዋሉትን አስረድተዋል።
በቆንደላና በጊ ወረዳዎች ምንም የእርሻ ስራ እየተሰራ አይደለም። ለሊቱ ሲነጋ ሁሉም ልጆቹን ሰብስቦ ወደ ጫካ ይሸሽና አምሽቶ ይመለሳል። ምክንያቱም ከመንግስት ኃይሎችም ከተጣቂዎችም ይተኮሳል። ቤት ውስጥም ከተገኘ ቀድሞ የመጣ የታጠቀ ኃይል ያሰቃየናል። የመንግስት ኃይሎች ለኦሮሞ ነጻነት ሰራዊት ድጋፍ ታደርጋላችሁ ይሉናል። ታጣቂዎችም መንገድ መርታችኋል ይሉናል። ተኩስ የለም ብለን ወደ ማሳብን ወጣ እንኳን መተኳኮስ ሲጀምሩ በሬው እንደተጠመደ ጥለን ነፍሳችን ለማትረፍ እንሸሻለን። ብዙ የምናውቃቸው ያልታጠቁ ሰዎች ከከብቶቻቸው ጋር በበራሪ ጥይት ተገድለዋል። ስለዚህ ህዝቡ አሁን ያለው አማራጭ እንደምንም ህይወቱ ማትረፍ ነው። በሰላሙ ጊዜ ቢሆን ልክ በዚህ ወቅት በቆሎና ማሽላ ተዘርቶ ይታረማል። አሁን ግን ምንም የለም። ከቀያችን ወጥተን ማረስ ይቀርና በቀያችን ለመዝራት እንኳን ከባድ ሆኖብናል። ችግራችንን እየተናገርን አመታት ብናስቆጥርም መፍትሄ አላገኘንም።
እኚህ አስተያየት ሰጪ አክለው የዓለም አቀፍ ማህበረሰብና የሀገራት መንግስታት ተፋላሚ ወገኖች ለህዝቡ ሰላም እንዲያወርዱ ጫና እንዲያደርጉ ጠይቀዋል።
አዱኛ ቁንጠረፈነ ወሊጥኑ ፊሮንዴና ጋሙ መለጅሬኛ ያርገኑ ተሱሙ የረዘና ሀገረዚ ገደና ወልቁቱኑ ግዱዴኛና ጋማዲ ያርገና።
የዓለም አቀፍ ማህበረሰብ ለምን ዝም አለን? የሀገራት መንግስታትስ? እንደ ህዝብ በመሃል ቤት ዋጋ እየከፈልን ነው። ስቃያችን በዛ። በመንግስትና በታጣቂ ቡድን መካከል ሰላም እንዲፈጠር ጫና ካልተደረገ እኛም ተስፋ የለንም። በአካባቢያችን ያለው ችግር መናገር ከምንችለው በላይ ነው። አስከፊ ህይወትን እየገፋን ነው። ግን እስከመቼ?
አርሶ አደሮቹ ባቀረቡት ቅሬታ ላይ ከምዕራብና ከቄለም ወለጋ ዞኖች የግብርና ጽህፈት ቤት እንዲሁም ከኦሮሚያ ክልል ግብርና ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአዋሳ ዩኒቨርሲቲ የህግ አስተማሪ የሆኑት መምህር በፍቃዱ ድርባ አርሶ አደሮቹ በነጻነት የማረስና ዕለታዊ ተግባራቸውን የመከወን መብት እንዳላቸው ያብራራሉ።
በአጠቃላይ እንደዚህ አይነት የምርት ወቅት የእርሻ ወቅት በሚሆንበት ሰዓት ላይ ብዙ ጊዜ በዓለም ታሪክም በኢትዮጵያ ታሪክም እንደምናውቀው እንደዚህ አይነት ሲሪየስ የሆነ ጦርነት የተጣለበት ሰዓት ላይ በተሻላቸው መጠን ማለት ነው እነዚህ የተዋጊ ኃይሎች ለጊዜው የሚሆን ተኩስ የሚያቆሙበት አካሄድ አለ። ለምሳሌ በቅርቡ እንደምናስታውሰው በሰሜኑ ጦርነት ላይ ተዋጊ ኃይሎች በሰዓቱ በሁለቱም ወገን ሲነሳ የነበረ ነው እስኪ ፋታ እንስጠው ለገበሬው የሚለው ነገር ማለት ነው። ስለዚህ የተለመደ ነው፣ አዲስ ነገር አይደለም። ስለዚህ የገበሬዎቹ ኮንሰርን ትክክል ነው፣ እጅግ በጣም ትክክል ነው። በጦርነት ውስጥ እርሻ ማረስ፣ ልማት ማልማት ቀርቶ ሰርቫይቭ አድርጎ በየቀኑ መኖር ከባድ ነው እና በተቻላቸው መጠን እዛ አካባቢ ላይ ያሉ ኃይሎች ማለት ነው እንደዚህ ፋታ የሚያሰጡ አጋጣሚዎች ሲፈጠሩ ደግሞ ለሲቪሊያን ኢንተረስት ሲባል፣ ረሃብ ሊያጋጥማቸው ሲባል ለጊዜውም ቢሆን ተኩስ ማቆም ይደረጋል እና እዛ መሰረት ይደረግ የሚል አስተያየት ነው ያለኝ።
መምህር በፍቃዱ አክለው በግጭት ውስጥ የገቡት ኃይሎች ለህዝብ ጥቅም እንቆማለን እስካሉ ድረስ ለሰብአዊ መብቶች መከበር ቅድሚያ መስጠት ይኖርባቸዋል ብለዋል።
በሁለቱም ወገን ላይ የሚነሳው ነገር ለአካባቢው ህዝብ ስል ነው የሚል አካል ነው እና ይህንን ግን ታሳቢ ባላደረገ መልኩ የሚሆነው ነገር የሚፈጥረው አሉታዊ አስተዋጽኦ በጣም ከፍተኛ ስለሆነ እኔ በጣም ትልቁ አድቫይዝ እንደ አንድ ሀገር ወዳድ ዜጋ ያለኝ ምንድን ነው የገበሬዎቹን ሮሮና ጩኸት ከግምት ውስጥ ማስገባትና አጽንኦ ሰጥቶ መረዳት ያስፈልጋል ለማለት እወዳለሁ። ምክንያቱም ሲቪሊያን ስለሆኑ እከሌ እከሌ አይደለም፣ የፖለቲካል ኢንተረስት አይደለም ያላቸው፣ የመኖርና እዛ አካባቢ ላይ አርሰው የመብላት ነው። ስለዚህ እሱን ከግምት ውስጥ ሲሪየስሊ ማስገባት በዓለም አቀፍ የሰብአዊ መብት ህግም ቢሆን ትልቅ ቫሊዩና ቦታ የሚሰጠው የሲቪሊያን ኮንሰርን ነው ማለት ነው።
በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ማክሰኞ ባወጣው ሪፖርት በኦሮሚያ ክልል በተራዘመው የግጭት አውድና ከግጭት አውድ ውጪ የሚፈጸሙ ከህግ ውጪ ግድያና የሲቪል ሰዎች ሞት፣ የአካል ጉዳት፣ ዘረፋ፣ የሰዎች እገታና መፈናቀል እጅግ አሳሳቢ የሰብአዊ መብቶች ጥሰት ሆነው መቀጠላቸውን አመልክተዋል። የሰብአዊ መብቶች ኮሚሽን የግጭቱ ተሳታፊ የሆኑት የመንግስት የጸጥታ ኃይሎችና በተለምዶ ኦነግ ሸኔ ሲል የጠራው የኦሮሞ ነጻነት ሰራዊት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ ለማፈላለግ በቁርጠኝነት እንዲሰሩም በሪፖርቱ ጥሪ አቅርበዋል። የፌዴራል መንግስትም አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ መስጠት እንደሚገባው ቀደም ሲል ማመልከቱን አስታውሶታል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በእገታዎችና ጥቃቶች መባባስ ከየብስ መጓጓዣዎች እየራቁ መሆናቸውን መንገደኞች ገለጹ። በኢትዮጵያ ልዩ ልዩ አካባቢዎች የሚፈጸሙ እገታዎችና ሌሎች ጥቃቶች የፈጠሩት ስጋት ከየብስ መጓጓዣ አማራጮች እየራቋቸው እንደሆነ የገለጹ መንገደኞች ለተጨማሪ የአየር መጓጓዣ ወጪ እንደደረጋቸው ተናግረዋል። ከሐዋሳ አዲስ አበባ የሚመላለሱ መንገደኞች ለወትሮ በመኪና መጓዝ ቀዳሚ ምርጫቸው እንደነበረ ገልጸው አልፎ አልፎ በሚሰሙ የጥቃት ዜናዎች ሳቢያ ግን አውሮፕላን ለመጠቀም እንደተገደዱና ይህም ለተጨማሪ ወጪ እየደረጋቸው እንደሆነ አመልክተዋል። የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃኑ ዘሩ በአገሪቱ በህዝብ ማመላለሻዎች የሚጠቀሙ ተጓዦች ቁጥር መቀነስ እየታየበት ነው ብለዋል። በሌላ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአገር ውስጥ መንገደኞች ቁጥር ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ34% እድገት ማሳየቱን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ከአዋሳ ወደ አዲስ አበባና ከአዲስ አበባ ወደ አዋሳ በየብስ በሚጓዙበት ወቅት ይፈጸማሉ ያሏቸውን ንግታዎችና ጥቃቶችን ተከትሎ በአየር ትራንስፖርት ለመጠቀም እንደተገደዱ ለአሜሪካ ድምጽ ከተናገሩት መንገደኞች ውስጥ አቶ ደረጀ ዘነበወርቅ ገኝበታል። አቶ ደረጀ በስራቸውና በተለያዩ ጉዳዮች ከአዋሳ ወደ አዲስ አበባ አዘውትሮ እንደሚመላለሱ ገልጸው ስለ ሁኔታው መስረዳሉ።
ለአንዳንድ ጊዜ በጣም አስቸኳይ ነገር ሲገጥመን ከዚህ ቀደምም የኢትዮጵያ አየር መንገድን እንጠቀማለን። አሁን ከቅርብ ጊዜ ወዲህ ግን አየር መንገዱን መጠቀም ባንፈልግም መንገድ ላይ ያለው የሴኩሪቲ ችግር ምንሰማው አንዳንድ ነገር ሙሉ ለሙሉ በየብስ ትራንስፖርት እንዳንተማመን ስላደረገ ያው ይሄኛው ተመራጭ ነው የሚል አቋም ይዘን ነው በዚህ እየተንቀሳቀስን ያለነው።
የየብስ መጓጓዣዎችን እንደሚመርጡ የሚናገሩት አቶ ደረጀም በደህንነት ስጋት በአውሮፕላን ለመጠቀም መገደዳቸው ለተጨማሪ ወጪ እንዳጋለጣቸው ይናገራሉ።
ከኢኮኖሚም አንጻር የየብስ ትራንስፖርቱን መጠቀም አዋጪ ነው አስቸኳይ ነገር ከሌለ በስተቀር። በብዙ ጥፍ ይሄኛው ከፍተኛ ክፍያ ነው። ሁለተኛ ኪሎ ሜትሩ በጣም ሩቅ አይደለም፣ 270 ኪሎ ሜትር ነው። ከሁለት ተኩል እስከ 3 ሰዓት ቢነዳም ይደረስ ቦታ ነው እና በተለይኛ እንኳን ብዙ ስለምንመላለስበት የለመድ ነው ቢሆንም እንግዶች ለቱሪዝም ፐርፐዝ ወደዚህ ሀገር የሚመጡ ሰዎች ይሄ ሴኩሪቲ ችግር በጣም አካባቢውን ሙሉ ለሙሉ እንዳይጎበኙ ተጽዕኖ የፈጠረ ይመስለኛል።
የአዲስ አበባ ነዋሪ የሆኑት ሌላው አስተያየት ሰጪ መንገደኛም አቶ መስፍን ከበደም ለስራ ከመጡበት ሐዋሳ ወደ አዲስ አበባ በአውሮፕላን እየተመለሱ ያሉት በተመሳሳይ የደህንነት ስጋት እንደሆነ ገልጿል። ዋጋውም ቀላል አይደለም ሲሉም አቶ መስፍን ተናግሯል።
መንገድ በመኪና ነው ደስ የሚለኛ። ያው መንገድ እያየ አረፍ ወጣ ይያልክና ምን ይችላል ብዬ ለማስበው ግን ሁለተኛ ምርጫ ስለሆነና የመንገዱ ትንሽ አሳሳቢ ስለሆነ በአውሮፕላን ሄድ መርጫለሁ። እገታዎችና ምን ነው የምፈራው እኔምና መሃል ላይ በተለይ ከሞጆ እስከ ዝዋይ ባለው መንገድ ላይ ተደጋጋሚ ወሬዎች በሶሻል ሚዲያ ምናምን ስለምሰማ ትንሽ ስጋት ስላለብኝ ነው በአውሮፕላን ለመሄድ የመረጥኩት። ማለት የአየር መንገዱ ያው ደርሶ መልሱ በጣም ውድ ነው፣ ግን ያው ምርጫ ስለሌለ እሱን ታደርጋለህ እንጂ የመንገድ አማራጮች ቢኖሩ እነሱን እመርጣለሁ።
በንግድ ስራ የሚተዳደሩ እና በዚህ ስራ ምክንያት ከባህር ዳር አዲስ አበባ በየ15 ቀኑ የሚመላለሱት ወይዘሮ ወይንሸት ዘመን የየብስ ትራንስፖርት በጸጥታ ችግር ስለሚዘጋ ያለ ፍላጎታቸው በአየር መንገድ እንደሚጠቀሙ ይናገራሉ።
ያለበት አካባቢ በጣም ብዙ አካባቢ ነው እና
የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ በተለያዩ የአገሪቱ አካባቢዎች እገታዎች እንደሚደረጉና የሰላማዊ ዜጎች እንቅስቃሴዎች የተገደቡ ስለመሆናቸው አስታውቋል። የአይሱዙ የጭነት ተሽከርካሪ ባለቤት እንደሆኑ የሚናገሩት ሌላው አስተያየት ሰጪም አቶ ኢያሱ ዮሐንስ ከቀናት በፊት ወደ አዲስ አበባ ሲያመራ የነበረው የተሽከርካሪያቸው ሹፌርና ረዳት የፍጥኝ ታስረው ወደ ጫካ ከተወሰዱ በኋላ ዘራፊዎቹ የጭነት ተሽከርካሪውን ይዘው እንደተሰወሩባቸው ገልጸው በሐዋሳ አዲስ አበባ መንገድ ላይ የሚፈጸመው ጥቃት አሁንም መቀጠሉን አስረድቷል።
መኪናውን ይዘው ጠፍተዋል። ልጆቹን አካ ውስጥ ይዘው ገብተው አካ ውስጥ በገመድ አስረዋቸው እንግዲህ ፍተሻ ብለው ነው ያስቆማቸው። አነጋገሪያ ሬዶ፣ መሳሪያ፣ ሽጉጥ ይዘዋል። ከዛ ልጆቹን ረዳትና ፍተር ፍተሻ ለውረድ ብሏቸው አስወርደው መኪናውን ይዘው ጠፍተዋል።
የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃነ ዘሩም በህዝብ ማመላለሻዎች የሚጠቀሙም የየብስ ተጓዦች ቁጥር መቀነስ የታየበት እንደሆነም ለአሜሪካ ድምጽ አመልክቷል።
ብዙ ጊዜ በጸጥታ ምክንያት መንገዶች ይዘጋሉ። ስለዚህ ሰዎች በአየር መሄድን ይመርጣሉ ማለት ነው። እሱ ነው አንዱ ትልቁ እንግዲህ ከጸጥታ ጋር በተገናኘ ነው። እንደምታየው ነው አንዱን መጥቶ መንገድ ዘግቻለሁ ብሎ ያውጃል። ሰው ደግሞ እንዲህ እየተባለ መንገድ መሄድ አይፈልግም። እኛ ግን ተሽከርካሪ እናቀርባለን፣ ግን ተጓዥ አይኖርም። ብዙ ጊዜ
ለአሜሪካ ድምጽ አስተያየታቸውን ከሰጡት ተጓዦች ውስጥ አቶ መስፍን የዜጎች ደህንነት ሊጠበቅ እንደሚገባ ተናግሯል።
ሰው ልጅ ቢያንስ የእንቅስቃሴ ነጻነት ሊኖረው ይገባል እና የጸጥታ ኃይሎችም ከአካባቢ ህብረተሰብ ጋር ተባብረው እነ ችግር ያለባቸው ቦታዎች አካባቢ አንዳንድ መስተካከሎች ቢያደርጉ ጥሩ ነው ብዬ አስባለሁ።
አቶ ደረጀን በበኩላቸው መንግስት የሲቪል ዜጎችን በነጻነት የመዘዋወር መብት እንዲያስጠብቅ ጠይቀዋል።
የጸጥታ ጉዳይ በዋናነት የመንግስት ኃላፊነት ነው ተብሎ ቢወሰድም ሁሉም ህብረተሰብ ደግሞ ይሄንን ተባባሪ ሆኖ አካባቢውን ነክሶ በመጠበቅ ለመንግስት የመጠቆም መንገድ ላይ ጥቃት ከሚያደርሱ ሰዎች ጋር ተባባሪ አለመሆን የሚያስፈልግ ቢሆንም መንግስት ደግሞ ይሄንን በበላይነት የመምራት የማስተባበር አካባቢውን የመቆጣጠር የጸጥታ ኃይሎችን እንዲህ አይነት ነገር ችግሮች አሉ የሚባሉበት አካባቢ ላይ ማስተማራት ግዴታ ያለበት ይመስለኛል። ግን ሐዋሳ አዲስ አበባ የአየር መንገድ ተደራራቢ በረራዎች አሁን እያደረገ ያለውን እንደ ድልም እየተጠቀመ ነው። አየር መንገድ ያው ትራፊክ ድርጅትም ስለሆነ የታሪፉ ከዚህ ቀደም በነበረው አይደለም ከፍላጎት አንጻር ተነስቶ እና ህዝቡ ላይ ከፍተኛ ጫና አለ ብሎ መናገር ይቻላል።
በሌላ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው የአገር ውስጥ መንገደኞች ቁጥር ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ33% እድገት ማሳየቱን በቅርቡ ማስታወቃቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
በሀገራቸው ፓርላማ ያላቸው ውክልና አናሳ በመሆኑ እና ዛሬ ረቡዕ በሚካሄደው አገር አቀፍ ምርጫ ድምጽ ለመስጠት የተመዘገቡት መራጮች ቁጥር ከፍተኛ መሆኑ ያበረታታቸው የደቡብ አፍሪካ ወጣቶች በፖለቲካው ዘርፍ ለመሳተፍ ተነስተዋል። የታወቀ የወጣቶች አንቂ የሆነው ኢርፋን ማንጌራ የጋውቴንግ ክፍለ ሀገር የምክር ቤት መቀመጫ ለመያዝ እጩ ተፎካካሪ ሆኖ ቀርቧል። የቀደሙት ትውልዶች የፖለቲካ ውድቀት ሲል በሚገልጸው የሀገሩ ችግር የተከፋው ወጣቱ ፖለቲከኛ ሰሞኑን የመራጮችን ድጋፍ ለማግኘት ዘመቻ ሲያካሂድ ሰንብቷል። ኢሳን ሐፊጂ ከጆሃንስበርግ ያስተላለፈው ዝርዝር ዘገባ አለ፣ ቆንጅታየ ታቀርባለች።
ኢርፋን ማንጌራ የመጀመሪያው የደቡብ አፍሪካ ድህረ አፓርታይድ ዲሞክራሲያዊ ምርጫ ከ30 ዓመታት በፊት በተካሄደበት ጊዜ ገና አልተወለደም ነበር። አሁን 27 ዓመቱ ነው። ራይት ምዛንሲ የተባለ አዲስ የፖለቲካ ፓርቲ ብሔራዊ አመራር አባል የሆነው ኢርፋን ማንጌራ ወጣቱ በሀገሩ ለውጥ እንዲመጣ በፖለቲካው መስክ መሳተፍ እንዳለበት ያሳስባል።
Lots of young people are disillusioned and
ብዙዎቹ ወጣቶች አሁን ባለው ስርዓት ደስተኞች አይደሉም፣ እኛን የሚጠቅም ስራ እየሰራ አይደለም የሚል ስሜት ነው ያላቸው። እንደሱም ቢሉ ትክክል ናቸው፣ ምክንያቱም ምክር ቤቱን የሞሉት ያረጁ ሰዎች ናቸው። አመራር ውስጥ አንድም በትክክል ወጣቶችን የሚወክል የለም። ይህ ታዲያ እኛ ቦታ አልተሰጠንም የሚል ስሜት ያሳድራል። በጣም ከባድ ነገር ነው።
ኢፍራን ማርጌራ ተሳትፎን የጀመረው በወጣቶች አንቂነትና በማህበረሰብ አደራጅነት ሲሆን ብሔራዊ የወጣቶች ጥምረት የተባለው የወጣት አንቂዎች ድርጅትን በማቋቋምም ተሳትፏል። ወጣቶቹ በአየር ንብረት ለውጥ፣ ዘረኝነትን በመዋጋት፣ በዲሞክራሲ ግንባታና በአገልግሎት ዘርፍ የሚንቀሳቀሱ ናቸው። በቅርቡ ደግሞ ማንጌራ ከሌሎች ወጣቶች ጋር ሆኖ ራይዝ ምዛንስ የተባለውን አዲሱን የፖለቲካ ፓርቲውን መስርቶ በሀገሪቱ የፖለቲካ ሂደት መሳተፍ ጀምሯል። ዜጎች በሀገራቸው ፖለቲካ በንቃት እንዲሳተፉ የሚያበረታታ፣ ወጣቶች የአመራር ቦታዎችን እንዲይዙ የሚታገል ፓርቲ ነው። ፓርላመንታሪ ሞኒተሪንግ ግሩፕ የተባለ ተቋም ባካሄደው ጥናት መሰረት ከደቡብ አፍሪካ ሕዝብ ውስጥ 63% በ15 እና በ34 ዓመት የእድሜ ክልል ውስጥ ያሉ ወጣቶች ናቸው። በምክር ቤት ያላቸው መቀመጫ ግን ከጠቅላላው 9% ብቻ ነው። ታዲያ ከአገራዊ ምርጫው አስቀድሞ የወጣቶች የፖለቲካ ውክልና በይበልጥ እንዲጎላበት ጥሪ ሲደረግ ቆይቷል።
This journey I've been on has showed me that the system has to change to create
be ያለፍኩበት ጎዳና እንደሚያሳየኝ ከሆነ ስርዓቱ የተሻለ ውክልና በመናገኝበት መንገድ መለወጥ ይኖርበታል። እሱን ሲደረግ ለይስሙላ ሳይሆን ያሉትን ችግሮች ለማስወገድ የእውነት ውክልና እንድናገኝ መደረግ ይኖርበታል። ወጣቱም ለዚህ ጉዳይ ከልቡ ትኩረት ሊሰጥ ይገባል። ያን ካደረግን እርስ በራሳችን ልንደጋገፍ እንችላለን። ከኛ ከራሳችን መካከል አመራር ውስጥ የሚገባ ሰው ለመምረጥ አቅማችንን ልንገነባ እንችላለን።
የደቡብ አፍሪካ መንግስታዊ የዜና ማሰራጫዎች ነፃውን አስመራጩን ኮሚሽን ጠቅሶ ሲዘግቡ በአገር አቀፍ ምርጫው ድምጽ ለመስጠት ብቁ ከሆነው ህዝብ ውስጥ 42% የሚይዙት በ18 እና በ39 ዓመት መካከል ያሉ ወጣቶች መሆናቸውን አመልክቷል። በፖለቲካ ውስጥ ለመሳተፍ የሚፈልጉ ወጣቶችን እድል እንዳላቸው ተስፋ የሚሰጥ ከፍተኛ አሃዝ መሆኑን ተመልክቷል። ደቡብ አፍሪካ ዲሞክራሲ ስርዓት ከተከተለች 30 ዓመታት ተቆጥረዋል። ይሁን እንጂ የሀገሪቱን ወጣቶች እየተባባሰ ያለው ስርዓትነት ያስከፋቸው ነው። በራሱ በመንግስቱ አሃዛዊ መረጃ መሰረት ባለፈው እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት የመጨረሻ ሩብ ዓመት ላይ የሥራ አጥነቱ መጠን 32 ከመቶ ደርሶ ነበር። በዚያ ወቅት ከ15 እስከ 34 ዓመት ዕድሜ ክልል ውስጥ ከነበሩ ወጣቶች ውስጥ 44 ከመቶ ሥራ አጥ ነበሩ።
We've not seen youth issues being taken seriously around drugs.
ሱስ የሚያስይዙ ቁሶችን በሚመለከት ጠንከር ያለ ትኩረት ተሰጥቶ እየተሰራ አይደለም። እንደ ስፖርት፣ ኪነጥበብና ባህልን በመሳሰሉ የመዝናኛ ዘርፎች ዙሪያ ለወጣቱ የሚደረግ ይህ ነው የሚባል ድጋፍ የለም። ወጣቱ ተስፋ እየቆረጠ መሆኑን በትምህርትም ሆነ በተለያየ ክህሎት ራሱን ለማሻሻል የሚችልበት መንገድ እንደሌለው ለህብረተሰቡም ለመሪዎቹም ብሶቱን ያሰማል። ግን ብሶቱን ተረድቶለት ድጋፍ የሚሰጠው አያገኝም።
የምርጫ ኮሚሽኑ ወጣቶች ድምጽ ለመስጠት እንዲመዘገቡ በመቀስቀስ ዘመቻ ሲያካሂድ ቢከርምም 14 ሚሊዮን ደቡብ አፍሪካውያን ድምጽ ሊሰጡ አልተመዘገቡም። የሚበዙት ደግሞ ወጣቶች ናቸው። እንደ ኢርፋን ማንጌራን የመሳተሉ ወጣት ፖለቲከኞች በበኩላቸው የደቡብ አፍሪካ የፖለቲካ ስርዓት ይቀየር ዘንድ ወጣቱ የግድ መሳተፍ እንዳለበት ያሳስባሉ።
We need to make sure we contest the arena of politics. We can't scream from the outside.
ፖለቲካው መድረክ ውስጥ ገብተን መወዳደር አለብን። ውጭ ሆነን ወደ ውስጥ መጮህ አይሆንም። ለውጡን ውስጥ ገብተን መምራት ያለብን እኛ ነን። ፖለቲከኞቹ ይለወጣሉ ብለን ተስፋ በማድረግ ለረጅም ጊዜ ከውጭ ሆነን ጮህናል። አሁን በርከት ብለን ገብተን መታገል ነው ያለብን። ያንስና ድርግ ሀገራችንን ደህንነቷ የተጠበቀ ኩልነት የሰፈነበት አንድነቷ የተጠበቀና የበለጸገች እንድትሆን የኛ ትውልድ አባላት እንዲሰሩ ልናበረታታቸው እንችላለን።
የደቡብ አፍሪካው አገር አቀፍ ምርጫ ኤርፋን ማንጌራና አዲሱ የፖለቲካ ፓርቲው የአፍሪካ ብሔራዊ ኮንግረስንና ዲሞክራሲያዊ ህብረትን ከመሳሰሉ እድሜ ጠገብና ሰፋ ያለ መሰረት ያላቸው ፓርቲዎች ጋር መፎካከሩ ፈታኝ ሊሆንባቸው ይችላል። በምርጫ አስፈጻሚ ባለስልጣናቱ መሰረት በዚህ ሀገራዊ ምርጫ የብቁ መራጮች ቁጥር ወደ 28 ሚሊዮን ይጠጋል ተብሏል። እንደ አውሮፓውያን የዘመን አቆጣጠር ከ1994 ወዲህ ከፍተኛው አሃዝ ነው። የሀገራቸውን መጻኢ የፖለቲካ አቅጣጫ ለመተለም የሚፈልጉ ወጣቶች መልካም አጋጣሚ አድርገው ሊጠቀሙበት ተነስተዋል።
የማላዊ ወጣት የፓርላማ አባል ፌይነስ ማንጎጅዋ ወጣቶችን ከፖለቲካ ያራቁ የሚገኙ መሰናክሎችን በመዋጋት ግንባር ቀደም ሆነዋል። ኤደን ገረመው ቺምዌምዌ ፓዳታ ከሊሎንግዌ ማላዊ ያደረሰን ዘገባ እንደሚከተለው ታቀርባለች።
ፌይነስ ማንጎጅዋ በጎርጎሮሳውያኑ 2019 ዓ.ም በተደረገ ምርጫ በማላዊ ወጣቷ ህግ አውጪ መሆን ችላለች። ፌይነስ 28 ዓመቷ ሲሆን ወደ ፖለቲካ መቀላቀል ለሚሹ ወጣቶች መልእክት አላት።
እነዚህን ወንበሮች ለማግኘት መጣር ያለብን ጊዜ አሁን ነው። የማላዊ ኮንግረስ ፓርቲም ሆነ የማላዊ ዲሞክራቲክ ተራማጅ ፓርቲ አባል ብንሆንም ብቻ የትኛውም ይሆናል ባልነው ፓርቲ ውስጥ ወንበር መያዝ እንችላለን። ሞክሩትና ደግሞ ለትልቁ ስልጣን አልሙ። ምክንያቱም ሴኔጋል ስልጣን በወጣቶች እንደሚያዝ አስተምራናለች።
በሌላ በኩል ደግሞ የ35 ዓመቱ ማያሚኮ ካምቤዋ በመጪው በጎርጎሮሳውያኑ 2025 የሚደረገው ምርጫ የፓርላማ መቀመጫ ለማግኘት የሚጥር ወጣት ነው። ማያሚኮ ለወጣት እጩዎች ገንዘብ ትልቁ ተግዳሮት ነው ይላል።
በጎርጎሮሳውያኑ 2025 ለወረዳ ምክር ቤት አባልነትና ለፓርላማ አባልነት የሚከፈሉ የእጩነት ክፍያዎችን እንዲቀንሱና ወደ 50 ከመቶ እንዲያወርዷቸው እንፈልጋለን። አሁን ላይ ለማንኛውም እድሜ ከ35 በታች ለሆነ እጩ 75 ከመቶ የሆነ የእጩ ተወዳዳሪነት ክፍያ እንዲከፍል ይጠበቃል።
የማላዊ ወጣት ፖለቲከኞች ህብረት በፖለቲካው ዘርፍ የወጣቶች ተሳትፎ እንዲጨምር ይቀሰቅሳሉ። በመጪው 2025 በሚደረጉ ምርጫዎች ላይም ወጣቶች እንዲሳተፉ፣ ፖለቲካ ውስጥ መግባት ለሚሹ ወጣቶችም ለእጩነት የሚከፍሉት ክፍያ ዋጋ እንዲቀንስ የማግባባት ስራ ይሰራሉ። ክሌመንት ማኩዋ የህብረቱ ስራ አስፈጻሚ ዳይሬክተር ናቸው።
አብዛኞቹ ወጣቶች ለፖለቲከኞች ሽግግሩን የሚመሩት ትልልቆቹ ፖለቲከኞች ነው ብለው ያምናሉ። ነገር ግን እንዲያ አይደለም፣ እንደዚያ አይሰራም። ሰዎች ራሳቸው እነዚህን ወንበሮች ለመውሰድ ለራሳቸው መቆም አለባቸው።
የፖለቲካ ተንታኙ ቪክቶር ቺፓፊያ ወጣቶች የፖለቲካ ውክልናቸውን ለመጨመር ንቁ ሆነው እንዲቀጥሉ እየጣረ ነው።
ወጣቶች ጉዳይ ይልቅ የጾታ ጉዳይ ሆኗል። ስለዚህ አሁን ጉዳዩን የጾታ ከመሆን ይልቅ የወጣቶች ተደርጎ እንዲታይ ሐሳብ ለማስቀየር እየጣርን ነው።
የማላዊ የብሔራዊ ወጣቶች ፖሊሲ ንቃት ፈጣሪዎች በማላዊ መንግስት ስርዓት ውስጥ 30% የሚሆነው ወንበር ለወጣቶች እንዲሰጥ ይከሰቀሳሉ። የወጣቶች ሚኒስቴር ኡቺዚ ማካንዳዋይ በመዘኛዎቹ ለማሟላት ተግዳሮቶች እንዳሉ አምነዋል።
So it has been more of gender issue than
ከወጣቶች ጉዳይ ይልቅ የጾታ ጉዳይ ሆኗል። ስለዚህ አሁን ጉዳዩን የጾታ ከመሆን ይልቅ የወጣቶች ተደርጎ እንዲታይ ሐሳብ ለመቀየር እየጣርን ነው።
በማላዊ የምስራቅ የሀገሪቱ አውራጃ ሚቺንጋ ያሉ ሩቅ ቦታዎች በመጪው ምርጫ ወደ ፖለቲካው ለመግባት ለሚሹ ተወዳዳሪዎች የፍልሚያ ሜዳዎች ናቸው። ይሁን እንጂ እነዚህ ስፍራዎች በገንዘብ እጥረት ምክንያት ወጣቶች ሊደርሱባቸው እንደማይችሉ ይተሰባል። ቀና በሆነ መልኩ ስናየው ደግሞ ወጣቶቹ በሀገሪቱ ከፍተኛ ቁጥር ያላቸው በመሆናቸው ዘንድሮ በሚደረገው ምርጫ የወጣት ተመራጮች ቁጥር ከፍ እንደሚል ይጠበቃል። ለቼሞዌ ፓዳታ ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች በተለምዶ በሁለት አመት የሚልቅ አሶሺየትድ ዲግሪ የሚባል የትምህርት ማዕረግ ወይንም የምስክር ወረቀት ይሰጣሉ። በርከት ያሉ ኮሌጆች የሙሉ ዲግሪ ባችለር ዲግሪ መርሃ ግብሮችን ያጎለበቱ ባለበት ባሁን ወቅት ሁኔታዎች መቀየር ይዘዋል። ከነዚህ ትምህርት ቤቶች የሚገኘው የላቀ ዲግሪ ተደራሽና በዋጋ ተመጣጣኝ እንዲሆኑ ያስቻለ ነው። ሮቪንገስ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርባል።
ዩናይትድ ስቴትስ ውስጥ የሚገኙ ህዝብ ኮሌጆች ከተለመዱት 4 አመታትን የሚያስተምሩ ኮሌጆችና ዩኒቨርሲቲዎች ተጽዕኖ እየራቁ ይገኛሉ። ይህንን የሚያደርጉት ደግሞ በዚህ አቪዮኒክ በተሰኘው የምዕራብ ሎስ አንጀለስ ኮሌጅ የትምህርት ክፍል አይነት ልዩ መርሃ ግብሮችን በማጎልበት ነው። ይህ አውሮፕላን፣ መንኮራኩርና ሳተላይቶች በመጠገን መብረራቸው እንዲቀጥል የሚያስተምረው ባችለር መርሃ ግብር እጩዎች ቡድን ነው። ኤድመን ግዝመን የአቪዮኒክ ትምህርት ክፍል ባልደረባ ናቸው።
በዚያው ለመቀጠል ጥረት እያደረግን እንገኛለን። በቀጣይ አመታትም የባችለር መርሃ ግብር ሲቀጥል ወደ ኢንዱስትሪው የሚደርስ ለውጥ መፍጠራችንን እንቀጥላለን ብዬ ተስፋ አደርጋለሁ።
ካሊፎርኒያና 26 የባችለር ዲግሪያቸው በህዝብ ኮሌጆች የሚሰጡ የአሜሪካ ግዛቶች የከፍተኛ ትምህርት አቅርቦትን በማስፋፋት ላይ ናቸው። ከጃፓን የመጣችው ዩካ ሴኪ በሳና ሞኒካ ኮሌጅ ውስጥ ኢንትራክሽን ዲዛይን ወይንም መስተጋብራዊ ንድፍ ትምህርት የባችለር ዲግሪ ተመራቂ ናት።
ይህ መርሃ ግብር ለዓለም አቀፍ ተማሪዎች የሚሰጠው መልካም ነገር የሳይንስ ቴክኖሎጂ ምህንድስናና ሂሳብ ዲግሪዎችን ታሳቢ ማድረጉ ነው። በዚህ መርሃ ግብር መሰረት ወትሮ ለአንድ አመት ብቻ ይሰጥ የነበረውን የስራ ፍቃድ ለ3 አመታት እናገኛለን።
እነዚህ መርሃ ግብሮች ኮሌጆች ይበልጡን ተማሪዎች ስብጥር እንዲኖራቸውም እያደረጉ ይገኛሉ። ጋብሪኤል ሪዮላስ በምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
I come from a family where we don't really have a higher education.
የከፍተኛ ትምህርት ስኬት ከሌለበት ቤተሰብ ነው የመጣሁት። የተለመደ የቀዳሚ ትውልድ ስደተኞች ታሪክ ነው። የትምህርቱን ስርዓት ማስተስ የሚቻልበትን መላ ማግኘት በእጅጉ አስቸጋሪ ሆኖ ቆይቷል።
ለሙከራ ያክል ከ10 አመታት በፊት የተጀመረው የጥርስ ንጽህና ጥበቃ መርሃ ግብር የምዕራብ ሎስ አንጀለስ ኮሌጅ ቀዳሚና አንጋፋ የባችለር ዲግሪ መርሃ ግብር ነው። አቪዮኒክ የቅርብ ጊዜው ነው። እኒህ ዲግሪዎች ከስራዎች ጋር በቅርበት የተሳሰሩ ሲሆን ከፍተኛ የስራ ቅጥር እድልም አላቸው። ካይል ዊሊያምስ የምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው።
As far as the bachelor's when that comes in
የባችለር yeah, ዲግሪን በስራ ላይ ማዋልን በተመለከተ ያጠናኋቸው ያሉ በርካታ አማራጮች አሉኝ። ቦይንግ ቀልቤን ስቦታል።
የትምህርት መረጃ ተነሳሽነት የተሰኘው ተቋም ስሌት እንደሚያሳየው 4 አመታትን የሚፈጀው ዲግሪ ወጪ በህዝብ ትምህርት ቤቶች ዘንድ ወደ $39,000 ይጠጋል። በግል ትምህርት ቤት ያለው ወጪ ደግሞ ከ155,000 በለጥ ያለ ነው። የምዕራብ ሎስ አንጀለስ ኮሌጅ የትምህርት ጉዳዮች ኃላፊ ካርመን ዶን
በርካታ ተማሪዎቻችን ያን ያክል ገንዘብ መክፈል አይችሉም። በኢንዱስትሪው ውስጥ ይሳካላቸው ዘንድ ስራ መያዝ አሊያም ሌሎች እድሎችን ማግኘት ይጠበቅባቸዋል።
በካሊፎርኒያ ግዛት መረጃ መሰረት በግዛቲቱ ውስጥ በሚገኙ 39 የህዝብ ኮሌጆች ውስጥ የባችለር ዲግሪ አጠቃላይ አማካይ ዋጋ $10,560 ነው። ማዲሰን ኔልሰን ከቤተሰቧ የመጀመሪያውን ዲግሪ ያገኘች ወጣት ናት። ለዚህ በቃችው በህዝብ ኮሌጅ አማካኝነት መሆኑን ትናገራለች።
saved me sort of because I originally
መጀመሪያ ወደ መደበኛው የግዛት ዩኒቨርሲቲ ውስጥ ነበር የገባሁት።
ዝግጁ ነኝ ብዬ አስቤ ነበር። ዝግጁ ግን አልነበርኩም። ብዙ ገንዘብ ባክኗል። ወድቄ የቀረበክል ተሰምቶኝ ነበር።
አሁን ላይ በንድፍ ትምህርት የባችለር ዲግሪዋን ያገኘችው ማድሰን በአንድ ወቅት ኮሌጅ የማይደረስበት ይመስላቸው የነበሩ አሁን ግን የአራት ዓመት ዲፕሎማቸውን ያገኙ በርካታ የ2024 ተመራቂዎችን ተቀላቅላለች።
የተከበራችሁ አድማጮች እና ተመልካቾች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና እደሩ። Thank you.